Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሐምሌ 10 2009 ዓመተ ምህረት ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባተና
አሉላ ከበደ ነን።
አዲሱ የገቢ ግብር ትመና በአንዳንድ የኦሮሚያ ከተሞች ተቃውሞ አስነስቷል።
ወንቶ ዛሬ በግብር ምክንያት ሱቆች ዝግ ነበሩ። ያው እንግዲህ ግብር ከአቅም በላይ ነው በሚል ምክንያት ማለት ነው እና ሙሉ ለሙሉ ዛሬ ሱቆች ዝግ ነበሩ። ወደ አዲስ አበባ እና ወደ ጅማ የሚሄዱ መኪኖችም መንገድ ተዘግተው ስለነበረ አልነበሩ።
የአሜሪካ ድምፅ ካነጋገራቸው የወሊሶ ከተማ ነዋሪዎች የአንዱን ሀሳብ ነው የሰማችሁት። አድማጮች፣ በአብይ ርዕስ ዘገባውን ይዘናል።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ያኔዋን የፕሬዚዳንታዊ ምርጫ ተቀናቃኛቸውን የዲሞክራቷን እጩ ሂላሪ ክሊንተንን ወንጀለኛ ሊያደርግ ይችላል የተባለ ሰነድ ለመቀበል በታለመ እቅድ ከሩሲያዊቱ ጠበቃ ጋር የተገናኙትን የበኩር ልጃቸውን ንጽህና በመከላከል መሟገታቸውን ቀጥለዋል። የፖለቲካ ተቀናቃኝን የሚመለከት መረጃ ለማግኘት በተያዘ ውጥን ልጄ ዶናልድ ጁኒየር የተገኘበትን በመሰለ ስብሰባ አብዛኞቹ ፖለቲከኞች ሊያደርጉት የሚችሉት እርምጃ ነው የወሰደው ሲሉ ይህም በቃ ፖለቲካ ነው ወይም የፖለቲካ ስራ ነው ሲሉ ትራምፕ በዛሬው የትዊተር መልእክታቸው አስፍረዋል። ትራምፕ ልጃቸው ዶናልድ ትራምፕ ጁኒየር ባለፈው ዓመት ሰኔ ወር መጀመሪያ ላይ ከሩሲያዊቱ ናታሊያ ቬዘሌንስኪያ ጋር ለተባለው ዓላማ የተገናኙበትን አወዛጋቢ ስብሰባ ትክክለኝነት በመከላከል ፕሬዚዳንት ትራምፕ በተደጋጋሚ ሲያስተባብሉ ቆይተዋል። በዘገባው እንደተመለከተው ትራምፕ ጁኒየር ይህን ድርጊት የፈጸሙት በፕሬዚዳንታዊ ምርጫው አባታቸውን አሸናፊ ለማድረግ ሞስኮ በያዘችው ጥረት ተቀናቃኛቸውን ሚስ ክሊንተንን የሚጎዳ መረጃ ከሩሲያዊቱ የመንግስት ጠበቃ እጅ እንደሚያገኙ በነገር አመላላሻቸው አማካኝነት የተላኩ ተከታታይ ኢሜይሎች ከተረዱ በኋላ ነው። ፕሬዚዳንት ትራምፕ በበኩላቸው ከልጃቸው ሌላ የምርጫ ዘመቻቸው ተጠሪዎችን ጨምሮ በዙሪያቸው ያሉ በርካቶች ስለተገኙበት ስለዚህ ከሩሲያዊቱ ጠበቃ ጋር ስለተደረገ ስብሰባም ሆነ ስለ ጉዳዩ ባለፈው ሳምንት ለመጀመሪያ ጊዜ መስማታቸውን ቢናገሩም ለማመን የሚያዳግት ነው ሲሉ በዩናይትድ ስቴትስ ሴኔት የጸጥታ ጉዳዮች ኮሚቴ ከፍተኛው የዲሞክራት ፓርቲ ተጠሪ ሴናተር ማርክ ዋርነር ተናግረዋል።
ያልተቋረጠው የፒዮንግያንግ የኒኩሌር ጦር መሳሪያ መርሃ ግብርና የተምዘግዛጊ ሚሳይሎች ሙከራ የደቀነውን ስጋት በሁለቱ ሀገሮች መካከል ሊቀሰቀስ የሚችል የግጭት አደጋንም ለመቀነስ በታለመ ጥረት ደቡብ ኮሪያ በወታደራዊ ጉዳዮች ላይ ያተኮረ ድርድር ከሰሜን ጎረቤቷ ጋር ለመጀመርና የተነጣጠሉ ቤተሰቦችን የማቀላቀል ሐሳብ አቀረበች። በሁለቱ አገሮች መካከል እያየለ የመጣውን ወታደራዊ ውጥረት ለማርገብና ማናቸውንም ጠባጫሪ እንቅስቃሴ ለመቀልበስ የታለመ ወታደራዊ ድርድር የፊታችን አርብ ሐምሌ 14 በሰሜን ኮሪያዋ ቶንግሊንጋክ የግንባታ መንደር ለማካሄድ መታቀዱን ዛሬ ይፋ ያደረጉት የአገሪቱ ምክትል የመከላከያ ሚኒስትር ሲዮ ጁሶል ናቸው። ታንግሊንጋክ ከሁለቱ ሀገሮች ድንበር አቅራቢያ በሚገኘው የፓንሙንጆም መንደር ሰሜን ኮሪያ የገነባችውና ከዚህ ቀደም ሁለቱ ኮሪያዎች ለድርድር ለመቀመጥ የሚጠቀሙበት ነው። ሁለቱ ወገኖች መንግስት ለመንግስት የሚካሄድ ድርድር ለመጨረሻ ጊዜ ያደረጉት ከአንድ ዓመት ተኩል በፊት በአውሮፓ የዘመን አቆጣጠር ታህሳስ 2015 ዓመተ ምህረት ላይ ነበር።
ሶማሊያ እያንሰራራ ያለውን የምጣኔ ሀብቷን በአስር ሚሊዮኖች ያከሰረውና ላለፉት 23 ቀናት ተቋርጦ የነበረው የኢንተርኔት አገልግሎት ዛሬ መመለሱን አስታወቀች። የሶማሊያው የፖስታና የቴሌኮሙኒኬሽን ሚኒስትር አብዲ አንሹር ዛሬ ሞቃዲሾ ላይ ለጋዜጠኞች ሲናገሩ ባለፈው ሰኔ አጋማሽ ላይ ተቋርጦ የነበረው የኢንተርኔት መገናኛ አገልግሎት አሁን ተጠግኗል ብለዋል። የሶማሊያ መንግስትና አገልግሎቱን የሚሰጠው ኩባንያ ባደረጉት ጥረት ተቋርጦ የነበረውን ኢንተርኔት መልሰን ማምጣት ችለናል ነው ያሉት ሚኒስትሩ። የኢንተርኔት አገልግሎቱ የተቋረጠው ሶማሊያን ከተቀረው ዓለም ጋር በፋይበር ኦፕቲክ አማካኝነት የሚያገናኘው ከባህር በታች የሚገኝ የኢንተርኔት መስመር በተላላፊ መርከብ በተቆረጠበት ወቅት ነው።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በዩናይትድ ስቴትስ ወታደራዊ አማካሪዎችና የአየር ድብደባ የታገዙ የአፍጋኒስታን የጸጥታ ኃይሎች የታሊባን ተዋጊዎችን ላለፉት 9 ወራት ተቆጣጥረዋት ከቆዩባት ስትራቴጂክ ጠቀሜታ ካላት አንዲት ደቡባዊ አውራጃ አስለቀቁ። የአፍጋኒስታን ብሔራዊ የጸጥታና የመከላከያ ኃይሎች በሰሜናዊቱ ሄልማንድ ክፍለ ግዛት በምትገኘው ናዋ አውራጃ ከታሊባን ተዋጊዎች ጋር ያካሄዱት ለሁለት ቀናት የዘለቀ ከፍተኛ ውጊያን ተከትሎ በአገሬው ሰዓት ዛሬ ማለዳ ላይ አካባቢውን ሙሉ በሙሉ በቁጥጥራቸው ስር መዋላቸውን የአፍጋን ጦር ሰራዊት የክልሉ ቃል አቀባይ ዋሊ መሐመድ አህማድ ዛይ ለአሜሪካ ድምፅ ገልጸዋል። ቃል አቀባዩ አክለውም ዩናይትድ ስቴትስ የጦር አይሮፕላኖች ሌሊቱን በሶስት የታሊባን ጦር ሰፈሮች ላይ ባደረጉት ድብደባ 20 የሸማቂ ቡድን አባላት መገደላቸውንና የአፍጋን መንግስት ኃይሎች በውጊያው የበላይነት እንዲቀዳጁና አካባቢውንም እንዲቆጣጠሩ ማገዛቸውን ገልጸዋል። የአፍጋኒስታን መንግስት ተቀዳጀው ያለውን የድል ብስራት አስመልክቶ ታሊባን እስካሁን ያወጣው መግለጫ የለም።
በትላንትናው ዕለት በተቃዋሚ ኃይሎች በተጠራና ከ7 ሚሊዮን በላይ ቬኔዙዌላውያን በተሳተፉበት ይፋ ያልሆነ ህዝበ ውሳኔ 98% ድምፅ ሰጪዎች ለፕሬዚዳንት ኒኮላስ ማዱሮ አስተዳደር የትምምን ድምፅ ነፍገዋል። የህዝበ ውሳኔውን ሂደት የተከታተሉ ባለሙያዎች በሰጡት አስተያየት እንዳመለከቱት ድምፅ ሰጪዎቹ አዲስ የህግ አርቃቂ አካል ለማቋቋም የቀረበውን ሀሳብ በከፍተኛ ድምፅ ከመቃወማቸውም በላይ ጦር ሰራዊቱ በስራ ላይ ያለውን የአገሪቱን ህገ መንግስት እንዲያስከብር ያሳስቡበትና እንዲሁም የፕሬዚዳንት ማዱሮን የስልጣን ዘመን ከሚያበቃበት እንደ አውሮፓውያኑ የዘመን አቆጣጠር 2019 ዓ.ም አስቀድሞ ብሔራዊ ምርጫ እንዲካሄድ የሚለውን ሀሳብ በመደገፍ ነው ለውሳኔ በቀረቡት 3 ጥያቄዎች ላይ ድምፃቸውን የሰጡት። ህገ መንግስታዊ ድንጋጌዎችን የተላለፈ ሲሉ የእሁዱን ህዝበ ውሳኔ ያጣጣሉት ፕሬዚዳንት ማዱሮ በበኩላቸው አዲስ ህገ መንግስት የማርቀቅና መንግስታዊ ተቋማትን የማፍረስ ግዙፍ ስልጣን ያለው ሸንጎ የፊታችን ሐምሌ 23 ለማቋቋም በያዙ ዘመቻ ቀጥለዋል። ለፕሬዚዳንቱ የትምምን ድምፅ ድጋፍ የነፈገው ህዝበ ውሳኔ የተካሄደው አያሌ ሚሊዮን ቬኔዙዌላውያን መሠረታዊ ፍላጎታቸውን ለማሟላት ከፍተኛ ፈተና ውስጥ በወደቁበት፣ የአገሪቱ ምጣኔ ሀብት ክፉኛ በተሽመደመደበትና እንዲሁም ቁጥራቸው ከመቶ በላይ የሚደርስ ዜጎች ህይወት ያለፈበት የተቃውሞ ሰልፍ እንቅስቃሴ ለበርካታ ወራት ሳይቋረጥ በየቀኑ በመካሄድ ላይ ባለበት ነው። ይህ በእንዲህ እንዳለ ሞተር ብስክሌት በመጋለብ ላይ የነበሩ አንጋቾች በትላንቱ ህዝበ ውሳኔ ድምፃቸውን ለመስጠት ተሰልፈው የነበሩ ሰዎች ላይ በከፈቱት ተኩስ አንዲት የ60 ዓመት አረጋዊት ሲገደሉ ሌሎች 3 መቁሰላቸው ተዘግበዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ኸርትዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ሐምሌ 10 2009 ዓመተ ምህረት ምሽት ፕሮግራም ነው።
የኢትዮጵያ ውጭ ጉዳይ ባለስልጣናት በዋሽንግተን ከአሜሪካ ባለስልጣናት ጋር በጸጥታ ጥበቃ ዙሪያ ተወያዩ።
ኢትዮጵያን ጨምሮ 72 የሚሆኑ አገሮች አባል የሆኑበት የዓለም ጸረ ሽብር ጥምረት የሚባለው ስብሰባውን ያካሄድ ነበር። በዛ ስብሰባ ላይ ለመሳተፍ ነው። ከዛ በተጨማሪ ደግሞ ከአሜሪካ መንግስት ከፍተኛ ባለስልጣናት ጋር በኢትዮጵያና አሜሪካ ግንኙነት እንዲሁም በአካባቢያዊ ጉዳዮች ላይ ለመወያየት ነው።
የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም ናቸው የሰማችኋቸው። ከቪኦኤ ጋር ተወያይተዋል። በሁለተኛው አጋማሽ ይመለሳሉ።
አሁን የዕለቱን አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት የመጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያም የዕለቱ አብይ ርዕስ ይቀርባል።
ከስድስት ዓመታት በኋላ የወጣው አዲሱ የገቢ ግብር ትመና በአንዳንድ የኦሮሚያ ከተሞች የንግድ ቤቶችን የመዝጋት አድማ አስከትሏል። አስተያየት ሰጪዎች ለአሜሪካ ድምፅ እንደገለጹት በዛሬው ዕለት በወሊሶና በአምቦ ከተሞች የንግድ ቤቶች ተዘግተዋል፣ የትራንስፖርት አገልግሎት ተቋርጧል ብለዋል። ወደ ክልሉ መንግስት ቃል አቀባይ አቶ አዲሱ አረጋ ደጋግመን ደውለን ስልካቸው አልተነሳም። ሁኔታውን አስመልክተው በፌስቡክ ገጻቸው ላይ ባሰፈሩት መልእክት የተወሰኑ ንግድ ቤቶች መዘጋታቸውን ጠቁመው ልዩ የፖለቲካ ጥቅም ማግኘት በሚፈልጉ የውጭ ኃይሎች የተፈጠረ ነው ብለዋል። ሁኔታውን ጽዮን ግርማ ተጨማሪ አላት።
የሁለቱ ተከሳሾች ጠበቃ አቶ ሽብሩ በለጠ ደንበኞቻቸውን ወክለው በዛሬው ዕለት በሁለት ፍርድ ቤቶች ሁለት ችሎቶች ተገኝተው ነበር። አንደኛው ችሎት ሰሚት እየተባለ በሚጠራው አካባቢ የሚገኘው የፌዴራል ከፍተኛ ፍርድ ቤት ቦሌ ምድብ ወንጀል ችሎት ሲሆን በዚህ ችሎት የተገኙት ባለፉት ሁለት ሳምንታት ከአዲስ አበባ ከተማ ነጋዴዎች ሲሰማ የነበረው ቅሬታ ወደ ኦሮሚያ ክልል የተሻገረ ይመስላል። ዛሬ በወሊሶና በአምቦ ከተማ የሚገኙ አዲስ የወጣውን የቀን ገቢ ግምቱን የተቃወሙ አንዳንድ ነጋዴዎች የንግድ ቤቶቻቸውን በመዝጋት አድማ አድርገው መዋላቸውን ያነጋገርናቸው ነዋሪዎች ይናገራሉ። ከወሊሶ ከተማ በስልክ ያነጋገርናቸው ነዋሪዎች እንደገለጹት በነጋዴዎች ላይ የተጣለው የቀን ገቢ ግምት ከፍተኛና ከጠበቁት በላይ በመሆኑ የንግድ ቤቶች ዘግተው መዋላቸውን ነው። ስማቸውን እንዳንጠቅስ የጠየቁን አንድ ነዋሪ የከተማውን ሁኔታ እንዲገልጸውታል።
ወሊሶ ዛሬ በግብር ምክንያት ሱቆች ዝግ ነበሩ። ያው እንግዲህ ግብር ከአቅም በላይ ነው በሚል ምክንያት ማለት ነው እና ሙሉ ለሙሉ ዛሬ ሱቆች ዝግ ነበሩ። ወደ አዲስ አበባ እና ወደ ጅማ የሚሄዱ መኪኖችም መንገድ ተዘግተው ስለነበረ አልነበሩ።
እኚህ ነዋሪ እንደገለጹልን ከሌላ ከተማ ወሊሶን አቋርጦ የሚያልፍ ተሽከርካሪ በድንጋይ መስታወቱ መሰበሩን ገልጸውልናል። ሌላ የወሊሶ ከተማ ነዋሪም ንግድ ቤቶቹ መዘጋታቸውን ያረጋግጣሉ።
ወሊሶ እንዳለ ንግድ ቤት እንዳለ ሆቴልም ሆን መጠጥ ቤትም ሆን እንዳለ ዘግቷል። በቃ ስጋ ቤትም ሆን አንዳንድ ቤታቸው በጣም ከባድ ምስል ሁኔታ ነው የተዘጉት። በጣም ግብር በሰው ላይ ጫና ሆኗል።
በተጨማሪም አንድ ሌላ ስማቸውን እንዳንጠቅስ የጠየቁን ነዋሪ ዛሬ ከጠዋት ጀምሮ አብዛኞቹ ንግድ ቤቶች ተዘግተው ማየታቸውን፣ ከሞተር ሳይክል ውጭ ምንም አይነት የትራንስፖርት አገልግሎት እንዳልነበር ይናገራሉ።
እውነት ነው። ዛሬ ቀኑን ሙሉ መናኸሪያም ዝግ ነበር። ኪኖች ስራ ቆሞ ነበር። ደግሞ ሞቴሎች፣ ቤቶች፣ ሁሉ ነገር ዝግ ነበር። ሱቅ ያው መንግስት ግብር ጨመረብን አንከፍልም በማለት ነው ያቆሙት። እንደውም አንዳንድ ከአዲስ አበባ ወሊሶ ወደ ጅማ አካባቢ የሚጓጓዙ አይሁድ ነበር። እንደውም የመኪና እጥረት ተከስቶ ነበር ትናንትና አይሁድ ማለት ነው። ሆቴሎችና ትናንሽ የሸቀት ሱቆችም እንደዛው ዛሬ ዘግቶ ነበር እንግዲህ የዋሉት። አንዳንድ ከሌላ ቦታ ከሌላ ክልል ደው ለምሳሌ ደቡብ በዚህ መስመር የሚሰሩት እነሱ ቆሞ ተሰባስቦ ነበር መስታወታቸው ማለት ነው።
ለዚህ በምክንያትነት የሚጠቅሱት ግብር በዝቶብናል የሚል ነው። በኢትዮጵያ ገቢዎችና ጉምሩክ ባለስልጣን የአዲስ አበባ የታክስ ፕሮግራምና ልማት ስራዎች ዘርፍ ምክትል ዳይሬክተር ወይዘሮ ነጻነት አበራ ባለፈው ሳምንት በጉዳዩ ላይ ስናነጋግራቸው መግባባት ጠፍቶ እንጂ ጉዳዩ ግብር ሳይሆን የቀን ገቢ ግምት ነው፣ ግብር የሚሰራው ገቢና ወጪ ከተሰላ በኋላ ነው ማለታቸው ይታወሳል።
ሰው እያነሳ ያለው የተገመተልኝ የቀን ገቢ ግምት እንዳለ ታክስና ግብርና ታክስ ነው የሚል የተምታታ ግልጽ ያልሆነ ግንዛቤ ጉድለት እንዳለ ነው እየተረዳን ያለ ነው። ይሄን ደግሞ ሊያስረዳ የሚችል በየወረዳው የግንዛቤ አስጨባጭ ኮሚቴ ወይም ደግሞ አስረጅ ኮሚቴ ብለን አቋቁመን እንዲረዱ እያደረግን ነው ያለ ነው። ግን ችግሩ ምንድን ነው? የት ላይ ነው ግልጽ ያልሆኑት? የት ላይ ነው ችግር ያለባቸው የሚለውን ነገር ለማስረዳት የሚያስችል ተረጋጋ እና ጆሮ ሰጥቶ ሊያደምጥ የሚችል ሰው ነው እየጠፋ ያለው። በዚህ አጋጣሚ በደንብ ተረጋግተን ተቀራርበን ያለውን አጠቃላይ ሁኔታ መረዳዳት ብንችል መልካም ነው ብዬ አስባለሁ።
በሌላ በኩል ነጋዴዎቹ ከዚህ በፊት ተተምኖባቸው በነበረው አነስተኛ የቀን ገቢ ግምት ተሰልቶ በሚከፍሉት ግብር እንኳን ደስተኛ እንዳልነበሩ ገልጸው አሁን ደግሞ ከ500 በላይ እጥፍ ትመና ሲመጣባቸው ሁኔታው ከአቅምና ካልሰሩት በላይ መሆኑን ሲገልጹ እንደነበር ይታወሳል። በአምቦ ከተማ ነዋሪ የሆኑት ግለሰብም በዚህ ምክንያት ዛሬ አምቦ ከተማ ጭር ማለቷን ይናገራሉ።
አዎ አምቦ ነው ያለው። እኔ ቤት ነው የዋልነው። ያው ስራ የለም። ዛሬ ከተማው ጭር ብለዋል። ምንም የለም። ሰው ብቻ ነው መንገድ ላይ አንዳንድ ሰው ብቻ ነው መንገድ ላይ የሚሄደው እንጂ መኪና የለም፣ ትራንስፖርትም የለም፣ ሱቅም የለም። ምንም ዝግ ነው እንዳለ። ከግብር ጋር ተይዞ ነው እንደዚህ ነው። አንዳንድ ቦታም የባንክ ምንም ዝግ ነው እንዳለው። ማንም ስራ ላይ የለም።
ሌላው የአምቦ ከተማ ነዋሪ አድማው በጥሪ መደረጉን ገልጸው ከተማውም በከባድ ጥበቃ ስር ወድቋል ይላሉ።
አምቦ ላይ ዛሬ ሁሉም ሱቅ ተዘግቷል። አቶም ግብር ምናምን በጨምሯል ምናምን ግብር ጨምሮ ነበር መንግስትም ግብር ክፈሉ ምናምን ብሎ ግብርም ሳይሆን ብር ነው ስርቆት እንደ ስርቆት አስመስሎ ከፍተኛ ግብር ብሎ እንትን ህዝቡ ላይ ነው የጫነው። ህዝቡ ደግሞ ተቃውሞ አሰማና ዛሬ ተነጋግሮ ትላንት ወረቀት ነበር ወረቀት የሱቁ ሲበጠን ነበር ከሁለት ቀን በፊት ከዛ ተነስቶ ህዝቡ ዛሬ ሱቅ በሙሉ ዘግቶ ነበር። ትራንስፖርት ባጃጅ ተነስቶ ምንም እንቅስቃሴ የለም አስፋልት ላይ በቃ የወታደር መኪና ብቻ ነው ያለው አስፋልት ላይ እና ሁሉም ሰው ሱቁን ዘግቶ ቤት ተቀምጦ ነው ያለው። በቃ ተቃውሞ ይነሳል መንገድ ይዘጋል በድንጋ ምናምን ብሎ መንገድ ላይ እንትን ቆሞ ምናምን ነው ሰው የሚጠብቀው እና የወታደር መኪናም የመንግስት መኪና በአጠቃላይ ቄሮች በድንጋት መስታወቱን ሲሰባብሩ ነበር። እሱም አስመልክቶ ነው እንግዲህ ከተማው ወሮ ነው ያለው ወታደሩም ማለት ነው።
ነዋሪዎቹ እንደሚሉት በአምቦና በወሊሶ አንዳንድ አካባቢዎች ነጋዴዎች ባደረጉት አድማ ሱቆች ተዘግተዋል፣ የትራንስፖርት አገልግሎትም ተቋርጧል። ይህን ሁኔታ ለማጣራት የኦሮሚያ ክልል የመንግስት ኮሚኒኬሽን ቢሮ ኃላፊ አቶ አዲሱ አረጋ ጋር ደጋግመን ደውለንላቸው ስልካቸው ባለመመለሱ ልናገኛቸው አልቻልንም። በሌላ በኩል አቶ አዲሱ በግል የፌስቡክ ገጻቸው እንዳሰፈሩት ነጋዴዎች ግብር መክፈል ግዴታቸው ነው፣ መንግስት ደግሞ ግብር ማስከፈል ኃላፊነት አለበት ብለዋል። በአምቦና በወሊሶ አንዳንድ ንግድ ቤቶች መዘጋታቸውን ገልጸው ይህ ደግሞ ልዩ የፖለቲካ ጥቅም ማግኘት የሚፈልጉ የውጭ ኃይሎች የተፈጠረ ነው ብለውታል። ቅሬታ ያላቸው ነጋዴዎች ቅሬታቸውን በአግባቡና በተሻለ መንገድ አቅርበው መፍትሄ መፈለግ ትክክለኛ አካሄድ ነው ብለውታል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ በዚህ ዘገባ መጀመሪያ ላይ ለተፈጠረው የድምፅ መረባበሽ ይቅርታ እንጠይቃለን። የዕለቱን አብይ ርዕስ ነበር የሰማችሁት። የትንታኔው መጽሔት ይቀጥላል።
የቀድሞ አንድነት ፓርቲ አመራር አባል አቶ ዳንኤል ሽበሽና በጋዜጠኛ ኤልያስ ገብሩ በ50,000 ብር ዋስ እንዲፈቱ ፍርድ ቤት ትእዛዝ ሰጠ። የፍርድ ቤቱ ሂደት እስኪጠናቀቅም ከሀገር እንዳይወጡ የተሰጠው ትእዛዝ መድረሱ ሲረጋገጥም እንዲፈቱ ትእዛዝ ተሰጥቷል ይላል ጽዮን ግርማ ናት። አሁንም ለዝርዝሩ
የሁለቱ ተከሳሾች ጠበቃ አቶ ሽብሩ በለጠ ደንበኞቻቸውን ወክለው በዛሬው ዕለት በሁለት ፍርድ ቤቶች ሁለት ችሎቶች ተገኝተው ነበር። አንደኛው ችሎት ሰሚት እየተባለ በሚጠራው አካባቢ የሚገኘው የፌዴራል ከፍተኛ ፍርድ ቤት ቦሌ ምድብ ወንጀል ችሎት ሲሆን በዚህ ችሎት የተገኙት ዋስትናቸውን ከልክሎ ክርክሩ በዝግ ችሎት እንዲታይ በሚል የስር ፍርድ ቤት የሰጠውን ውሳኔ ተቃውመው ይግባኝ ያቀረቡበት ችሎት ነበር። አቶ ሽብሩ ቀድመን የቀረብነው እዚህ ችሎት ላይ ነበር ይላሉ።
እንግዲህ ይግባኝ ሰሚ ፍርድ ቤት በስር ፍርድ ቤት የተሰጠው ዋስትናውን እና በዚህ ችሎት እንዲሰማ የተሰጠውን ትዕዛዝ ተገቢ ነው አይደለም የሚለውን ጭብጥ ይዞ መርምሮ ዛሬ ውሳኔውን ሰጥቷል። በዚህ መሰረት በእኛ በተከሳሾች በኩል የቀረበውን ይግባኝና ይግባኝ ቅሬታ፣ በሌላ በኩል ደግሞ በአቃቤ ሕግ በኩል የተሰጠውን መልስ አገናዝበው አቃቤ ሕግ በዚህ በአስቸኳይ ጊዜ አዋጁ አንቀጽ 4(4) ላይ ፖሊስ የፈለገውን ጊዜ ያህል ማሰር ይችላል የአስቸኳይ ጊዜ አዋጁ እስኪያልቅ ድረስ፣ ስለዚህ ዋስትና ሊፈቀድ አይገባም ያለውን ይሄ ለፖሊስ የተሰጠ ስልጣን ወደ መደበኛ ክስ ከመምጣቱ በፊት ነው እንጂ አንድ ጊዜ ለመደበኛ ክስ ከቀረበ መዳኘት ያለበት በስነ ስርዓት ህጉ ነው። የስነ ስርዓት ህጉን በተመለከተ ደግሞ የስነ ስርዓት ህጉ የወንጀል ስነ ስርዓት ህጉ በአንቀጽ 63ም ሆነ በአንቀጽ 67 ዋስትና የሚያስከለክል ምክንያት ብሎ የገለጸውን የዘረዘረውን በተከሳሾች ላይ ይህንን ያደርጋሉ ተብሎ ምክንያት አልቀረበባቸውም። ስለዚህ ተከሳሾች ሲቀሰቅሱ ወይም ሲያስተባብሩ ተገኝተዋል ተብለው ባለመከሰሳቸው፣ የአስቸኳይ ጊዜ አዋጁ መመሪያ በአብዛኛው መሻሩ፣ የሰላም ሁኔታውም እየተሻሻለ መምጣቱ፣ በተከሳሾች በኩል ቋሚ አድራሻ እና የታደሰ መታወቂያ ያላቸው መሆኑን፣ በወራት ታስረው የቆዩ መሆኑን፣ ቢፈረድባቸው እንኳ ሊፈረድ የሚችልባቸው ጊዜ ቢደመር ዋስትና የሚያስከለክል ስላልሆነ በማለት የይግባኛችንን ተቀብሎና የመልሰጫ አቃቤ ሕግን ተቃውሞ አድርጎ በዛሬው ዕለት የዋስ መብት ፈቅዶላቸዋል።
ፍርድ ቤቱ ሁለቱ ተከሳሾች እያንዳንዳቸው የ50 ሺህ ብር ዋስትና ሲይዘው በተጨማሪም ደግሞ በፍርድ ቤት የተያዘው ጉዳይ እልባት እስኪያገኝ ከሀገር እንዳይወጡ ትእዛዝ ሰጥቷል። የስደተኞችና የዜግነት ጉዳይ መምሪያ ትእዛዙ ደርሶት ከሀገር እንዳይወጡ የታገደበትን ደብዳቤ ለፍርድ ቤት ሲልክ ከእስር እንዲፈቱ ብሏል። በተጨማሪም ተከሳሾቹ የአቃቤ ሕግ ምስክር በክፍት እንጂ በዝግ ችሎት ሊሰማ አይገባም በሚል ያቀረቡትን አቤቱታ ውድቅ አድርጎ ወደ ስር ፍርድ ቤት መዝገቡ መልሶታል። በዚህም መሰረት በዛሬው ዕለት ወደ ፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ችሎት ሄደው እንደነበር አቶ ሽብሩ አስረድተዋል።
የመጀመሪያ የዚህ የቦሌ ምድብ ፌዴራል መጀመሪያ ደረጃ ፍርድ ቤት ዛሬ በዝግ ችሎት እንዲሰማ ስለተባለ በዝግ ችሎት ነው የተሰማው እና አቃቤ ሕግ ተከሳሾቹ ህዳር 8 በተያዙ ጊዜ በገርጂ አካባቢ እነሱን ይዞ ወደ ጣቢያ ያስገባ። ወደ ጣቢያ ሲገቡ ስልካቸው ሲፈተሽና ሲያዝ ከክሱ ጋር የተያያዙትን ስልና ጽሁፎች በስልካቸው የምስል ክምችት ጋላሪ ውስጥ ለመገኘቱ የሚያስረዳልኝ ነው ብሎ ያቀረበው ነው። እሱ ተሰማ። በአግባቡ እንግዲህ በእኛም በኩል ተገቢውን ክርክር አድርገናል። በሰነድ ማስረጃ ላይ አስተያየታችን ሰጠናል። ፍርድ ቤቱ የቀረበውን ማስረጃ መርምሮ ተከሳሾች ሊከላከሉ ይገባል አይገባም ለሚለው ብይን ለመስጠት ለሐምሌ 28 ቀጥሮታል።
በዝግ ችሎት ምስክርነቱ የተሰማው በተከሳሾቹ ላይ የተቆጠረው አንድ ምስክር መሆኑን የተናገሩት ጠበቃው አቶ ሽብሩ ተገኘባቸው በሚል የቀረበው ማስረጃም ተከሳሾቹ ከአንድ ሌላ ጓደኛቸው ጋር ሆነው እጃቸውን ወደ ላይ አጣምረው የተነሱት ፎቶግራፍ ጭምር እንደሆነ ተናግረዋል።
ኮፒው የደረሳቸው ለተከሳሾች ለምሳሌ እጃቸውን አጣምረው ከአንድ ሌላ ጓደኛቸው ጋር የተነሱት ፎቶ በዚህ በኢሬቻ በዓል ላይ ጉዳት ደርሶባቸው ለህልፈት የተዳረጉ ወገኖቻችን አስክሬንና አንድ ሌላ እንደዚሁ አስክሬን ፎቶ፣ አንደኛው ዘፈን ነው፣ የዘፈን ክሊፕ ነው። እነሱ የዘፈኑት ሳይሆን ዘፈኑን በዘፈነው ባለሙያ የተዘፈነ መሆኑን ለፍርድ ቤቱ አረጋግጦ ምስክሩ ግን ሞባይላቸው ውስጥ ጋለሪ ሲታይ የሰሙት ነው እንጂ ለሶስተኛ ሰው ያሰሙት እንዳልሆነ ወይም ሲያሰሙት እንዳላዩ፣ ሌሎችም እንደዚህ ከሌላ አንዲት ግለሰብ ፖስት ያደረገችው የፌስቡክ መልእክት አንደኛው ተከሳሽ ላይ በስልኩ ላይ ተገኝቷል የተባለ ነው። በቃ እንደዚህ አይነትና መሰል ይዘት ያላቸው።
በዚህም መሰረት ሁለቱም እንዲያስይዙ የተጠየቁትን 50 ሺህ ብር ካስያዙና ከሀገር እንዳይወጡ መታገዳቸውን የሚገልጽ ደብዳቤ ካቀረቡ ከእስር ይፈታሉ ተብሎ ይጠበቃል። ፍርድ ቤቱ የአቃቤ ሕግን ማስረጃ መርምሮ ብይን ለመስጠት ለሐምሌ 28 2009 ዓ.ም ተለዋጭ ቀጠሮ ሰጥቷል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
አመሰግናለሁ ጽዮን ለዘገባው። ወደ ተከታዩ የመጽሔት ርዕስ እንለፍ። ከ7 ሚሊዮን የሚበልጡ ቬኔዙዌላውያን ትናንት ተቃዋሚው ፓርቲ ባስተባበረው ውሳኔ ሕዝብ ተሳትፈዋል። በዚህ ይፋ ባልሆነ የሕዝብ ውሳኔ ከተሳተፉት መካከል 98% ያህሉ የፕሬዚደንት ኒኮላስ ማዱሮ አስተዳደር እንዲቀየር ድምፅ መስጠታቸውን የሪፈረንደሙን ሂደት የሚከታተሉ ምሁራን ተናግረዋል። ሪፖርተራችን ሪቻርድ ግሪን ዘግቦበታል። ሶሎሞን ክፍሌ ያቀርበዋል።
ድምፅ ሰጪዎች ለቀረቡላቸው 3 ጥያቄዎች ምላሽ ሰጥተዋል። አዲስ የበላይ ሕግ አርቃቂ አካል እንዲቋቋም የቀረበውን ሐሳብ ውድቅ አድርገዋል። ጦር ሰራዊቱ የወቅቱን ሕገ መንግሥት እንዲከላከል ጥሪ አስተላልፈዋል። የፕሬዝደንት ኒኮላስ ማዱሮ የሥልጣን ዘመን እንደ አውሮፓውያን ዘመን አቆጣጠር በ2019 ዓ ም ከማብቃቱ በፊት ምርጫዎች መካሄዳቸውን ደግፈዋል። አንድ ዲዮሲኒሶ ኤስፒኖዛ የተባሉ የካራካስ ከተማ ነዋሪ በስፓኝ ቋንቋ ስለ ሁኔታው ይናገራሉ።
La conciencia ciudadana me obliga a estar aquí. Y esto es la prueba fehaciente.
እንደ ዜጋ ህሊናዬ እዚህ መገኘት እንዳለብኝ ስላስገነዘበኝ ነው ድምፅ ለመስጠት ወደዚህ የመጣሁት ነው ያሉት ኤስፒኖዛ። ይህ የሚያሳየው ህዝቡ በማዱሮ አስተዳደር ደስተኛ አለመሆኑን ነው ሲሉም አክለዋል። ይህን ለውጥ ነው ህዝቡ ለማየት ሲጠብቅ የቆየው፣ ያን ለውጥ ለማምጣትም ነው ከዚህ ያለነው ሲሉ ኤስፒኖዛ አስረድተዋል። ካራካስ ከተማ ውስጥ በአንድ ድምፅ መስጫ ጣቢያ በሞተር ቢስክሌት ይጓዙ የነበሩ ታጣቂዎች ተኩስ ከፍተው አንዲት የ60 ዓመት ሴት ሲገድሉ ሌሎች 3 አቁስለዋል። ጥቃቱን ያደረሱት የመንግሥቱ አየር ወለዶች ናቸው ሲል የተቃዋሚው ወገን ባወጣው መግለጫ ከሷል። በዜጎች ላይ ጥቃት መድረሱ እንዳሳመመውም አስረድቷል። የመንግስቱ ሙስና ተጨምሮበት በዓለም ደረጃ የኃይል ማመንጫ ዋጋ ማሻቀቡ የነዳጅ ዘይት ሀብታሟን ቬኔዙዌላን ኢኮኖሚ ጎድቷል። ሚሊዮኖች መሠረታዊ የሆኑ ቁሳቁሶችን እንዳያገኙ አድርጓል። ባለፉት በርካታ ወራት በተካሄዱ ጸረ መንግሥት ሰልፎች 100 የሚሆኑ ሰዎች ተገድለዋል። ፕሬዚዳንት ኒኮላስ ማዱሮ የትላንቱን ሬፈረንደም ሕገ መንግሥታዊ አይደለም ሲሉ ውድቅ አድርገዋል። ማዱሮ ይልቅስ የቀጠሉት ከሁለት ሳምንት በኋላ ሕገ መንግሥቱን ለመከለስ ሥልጣን ያለው አካል እንዲፈጠር ላቀረቡት ሐሳብ ድጋፍ ለማሰባሰብ ዘመቻ ማካሄዱን ነው። ሀገሪቱን ከገባችበት ጥልቅ የኢኮኖሚና ማኅበረሰባዊ ቀውስ ለማውጣት የሚቻለው ሕገ መንግሥቱን በመቀየር ብቻ ነው ብለው ያምናሉ። የቬኔዙዌላው ፕሬዚደንት ኒኮላስ ማዱሮ ተቃዋሚዎች ግን ይህን ሐሳብ አይቀበሉም።
ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን amharic.voanews.com ላይ አለን። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልኮቻችሁ voa.horn.mobi ላይ ታገኛላችሁ። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ26 ደቂቃ ሆኗል። ሙዚቃን ጋብዛችሁ መሸ ደህና ደሩ በኤፍሬም ታምሩ። መሸ ደህና ደሩ ናፍቆን ነው ልማዴ መቼ መቼ ወሳ አላው ገበቸው ለታቦች ሳያ የዌብና የዌብና የሶሻል ሚዲያ ፕሮዲውሰራችን አበባየው ገበያው ምርጫ ነው የተጋበዛችሁት። እናመሰግናለን። ድንቅ ሙዚቃ ነው። በኤፍሬም ታምሩ መሸደን አደሩን ነው የሰማችሁት። ፕሮዲውሰሩ ንጉሡ ታምሬ ነው። ቴክኒሽያን ሱሌማን ተራዋሊ። አሁን ከምሽቱ 3:30 ነው። ዋና ዋና የዓለም ዜናዎች እናስደምጣችሁ።
አሁን በደረሰን ዜና በዓለም ዙሪያ ከአስር አንድ ወይም ጠቅላላ ቁጥራቸው 12.9 ሚሊዮን የሚደርስ አራስ ሕጻናት ባለፈው 2016 ዓ.ም ምንም አይነት የበሽታ መከላከያ ክትባት አለማግኘታቸውን የዓለም ጤና ድርጅት ደብሊውኤችኦ አመለከተ። ቁጥራቸው የተገለጸው ሕጻናት የመጀመሪያቸውን ወሳኝ የመከላከያ ክትባት ያላገኙት በእንግሊዝኛው ምህጻረ ቃል ዲቲፒ 3 በመባል የሚታወቀውን ለሶስት የበሽታ አይነቶች የሚሰጠውን ለመንጋጋ ቆልፍ፣ ለቴታነስ፣ ለማመርቀዝ ወይም ለጆሮ ደግፍ መከላከያነት የሚሰጠው ባለሶስት ቅመም ክትባት መድኃኒት ነው። በተጨማሪም በአንድ ዓመት ውስጥ ከሚሰጡት ሶስት ተከታታይ ክትባቶች የመጀመሪያውን ብቻ የወሰዱ ቁጥራቸው ከ6.6 ሚሊዮን በላይ የሚደርስ ጨቅላ ሕጻናት በተከታታይ መወሰድ የነበረባቸውን ሁለቱን ተጨማሪ ክትባቶችም ያለማግኘታቸውን የዓለሙ ድርጅት ይፋ አድርገዋል። እንደ አውሮፓውያን የዘመን አቆጣጠር በ2010 አንስቶ በዓለም ዙሪያ የተሟላ ክትባት የሚያገኙ ጨቅላ ሕጻናት ቁጥር 89% ላይ መቆሙን ወይም ከዚያ አሃዝ ከፍ ያለማለቱንም የዓለሙ ድርጅት ይፋ ባደረገው ጋዜጣዊ መግለጫ አትተዋል።
ከአሜሪካ ድምፅ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ስርጭት ነው። የኢትዮጵያ የውጭ ጉዳይ ባለሥልጣናት በዋሽንግተን ዲሲ ከአሜሪካ ባለሥልጣናት ጋር በጸጥታ ዙሪያ ሰሞኑን ተወያይተዋል።
በኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ የተመራ የኢትዮጵያ ልዑካን ቡድን ከዩናይትድ ስቴትስ መንግስትና ከተወካዮች ምክር ቤት አባላት ጋር በጸጥታ ጥበቃ ትብብርና ሌሎች አስተዳደራዊ ጉዳዮች ዙሪያ ውይይት አካሂዷል። ከዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት እንዲሁም ከሴኔቱ የውጭ ግንኙነት ኮሚቴ መሪዎች ጋር የተደረገውን ውይይትና የተገኙ የትብብር ስምምነቶችን እንዲያብራሩ የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለምን ሄኖክ ሰማግዜር በስቱዲዮ ጋብዞ አወያይቷል። በተጨማሪም የጎረቤት አገሮችን ጸጥታ ጥበቃና ግንኙነት አስመልክቶ ለተነሱ ጥያቄዎች መልስ ሰጥተዋል። ወደ ቃለ መልስ።
የዚህ ጉብኝት ዋና ዓላማ አንደኛ ኢትዮጵያን ጨምሮ 72 የሚሆኑ አገሮች አባል የሆኑበት የዓለም ጸረ ሽብር ጥምረት ግሎባል ኮሊሽን ቱ ካውንተር ISIS የሚባለው ስብሰባውን ያካሄድ ነበር። በዛ ስብሰባ ላይ ለመሳተፍ ነው። ከዛ በተጨማሪ ደግሞ ከአሜሪካ መንግስት ከፍተኛ ባለስልጣናት በተለይም ከውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣናት ከኮንግረስ አባላት ከሴኔት አባላት ጋር በኢትዮጵያና አሜሪካ ግንኙነት እንዲሁም በአካባቢያዊ ጉዳዮች ላይ ለመወያየት ነው። በጣም ፍሬያማ የሆነ ቆይታ ነበረ። ኢትዮጵያና አሜሪካ ለረጅም ጊዜ የቆየ በጋራ ጥቅም ላይ የሚያተኩር ግንኙነት አላቸው። ይሄ ግንኙነት ተጠናክሮ በሚሄድበት ሁኔታ ላይ በአሜሪካና በኢትዮጵያ መንግስት በኩል ውይይት ተካሂዷል። ቀደም ሲል እንዳልኩት በጣም ውጤታማ ጉብኝት ነበር።
እንግዲህ ውጤታማ ጉብኝት ነበር ብላችኋል። ከዩናይትድ ስቴትስ በተለይ የወታደራዊ ስልጠና እንደዚሁም ደግሞ የደህንነት መዋቅሩን በማሻሻል ረገድ ቃል የተገቡ ተግባራዊ የሆኑ ተጨባጭ የሆኑ ይዛችኋቸው የምትመለሱ ጉዳዮች አሉ?
ይሄ እንግዲህ ቀደም ሲል እንዳልኩት ወደ 72 ሀገሮች ያሉበት ነው። ከአፍሪካ ወደ 9 ኢትዮጵያ ያለችበት፣ ግብጽ፣ ቻድ፣ ሶማሊያ፣ ጅቡቲ፣ ኒጀር ወዘተ ያሉበት ነው። ሌሎች ዓለም አቀፍ ተቋማዎችም ያሉበት ነው እና አንደኛ በሀገሮች መካከል ያለውን የልምድ ልውውጥ ነው አትኩሮ ሲሰራ የነበረው። በተለያዩ ንዑስ ዘርፎች ላይ ሲነጋገር ነበር። ዓለም አቀፍ ጥምረት በኩል የሚሰሩ ስራዎች በአንድ ወገን ወታደራዊ ናቸው፣ ሌላ ወታደራዊ ያልሆኑ ዘርፎች አሉ። ለምሳሌ ህገወጥ የገንዘብ ዝውውርን እንዴት መከላከል ይቻላል? የዓለም አቀፍ ሽብር መጸነሻውም መወለጃውም አደጋውም የማህበራዊ ሚዲያ የሆነበት አጋጣሚ ነው የሚታየው እና እንዴት ነው የሚጠቀሙት? ይህንን ለመከላከል ለመቆጣጠር አገሮች ምን ማድረግ አለባቸው? ምንስ አድርገዋል? ማን ምን አድርጎ የተሻለ ውጤት አምጥቷል? የሚል ውይይት ነው ሲካሄድ የነበረው። ከዛ ውጭ ግን በተጨባጭ አሁን ወደሚደረግ እርዳታና ድጋፍ ላይ ያተኮረ አልነበረም። በአጠቃላይ
አሸባሪ ይሄንን የሚያነሳው ተግባራዊ የሆኑ ምክንያቶችና ችግሮች ስላሉ ነው። የአፍሪካ ህብረት ጉባኤ በተጠራበት ወቅት እንዲያውም የሩዋንዳው ፕሬዝዳንት ፖል ካጋሜን ጨምሮ የአፍሪካ መሪዎች በዚህ ጉዳይ ላይ አትኩሮት ሰጥተው ሰላም አስከባሪ ኃይሏን አፍሪካ በራሷ ገንዘብ የምታዋቅርበትና የምታቋቁምበት መንገድ ሁሉ እስከመፈለግ የተደረሰበት ስለሆነ ነው። አስቀድመው ከተባበሩት መንግስታት ድርጅት የሚገኙ እርዳታዎች አስተማማኝ ባለመሆናቸው ይህንን በተመለከተ እንደው በስብሰባው ላይ አንስታችሁ የተወያያችሁበትና አጽንኦት ሰጥታችሁ በዚህ ላይ ትብብሩ የወታደራዊ የስልጠናና የገንዘብ ድጋፍ ያስፈልጋል ብላችሁ ያነሳችሁት ጉዳይ ከሆነ ነው የምጠይቀው።
እንግዲህ በዚህ ጥምረት ስር ያሉ አገሮች አንዱ የሌለው ሌላው አለው። ስለዚህ መተባበር ይቻላል። ለምሳሌ የመረጃ ልውውጥ ነው። በአገሮች መካከል የመረጃ ልውውጥ ሊደረግ ይችላል። ድንበር ይጋራሉ። አደጋው ድንበር የለሽ ከመሆኑ አንጻር የድንበር ቁጥጥሩ፣ የኢሚግሬሽን ቁጥጥሩ ምን መሆን አለበት? እሱም የውይይት ርዕስ ነው።
ጥሩ። ኢትዮጵያ በአህጉሩ እንኳን ባይሆን በአካባቢው ሀገሮች ያላትን የጸጥታ ጥበቃ የአካባቢ ጸጥታ ጥበቃ ሚና እንመልከት። በቅርብ ጊዜ እንደተመለከትነው በተለይ በጅቡቲና በኤርትራ በኩል ሁኔታዎች፣ ትኩሳቶች ከጊዜ ወደ ጊዜ እያየሉ የመጡበት ሁኔታ አለ። ይህን አስመልክቶ ኢትዮጵያ የያዘችው አቋም ምንድን ነው? የያዘቻቸው ጥረቶችስ ምንድን ናቸው?
እንግዲህ ከኳታር ወታደሮች በኤርትራና ጅቡቲ መካከል ያለው አወዛጋቢ ቦታ መውጣት ተከትሎ በአካባቢው የተከሰተ ሁኔታ አለ። ይህንን ወቅታዊ ሁኔታ የኢትዮጵያ መንግስት በጥሞና በቅርብ የሚከታተለው ጉዳይ ነው። በዚህ ረገድ የአፍሪካ ህብረት የወቅቱ ኮሚሽነር የተከበሩ ሙሳ ፈኪ ያወጡት መግለጫ አለ። ይሄ እንደ አውሮፓውያን ዘመን አቆጣጠር ጁን 12 2017 የወጣ መግለጫ ነው። የዚህ መግለጫ ዋናው ጭብጥ ምንድን ነው? የአፍሪካ ህብረት እውነት አፈላላጊ አካል ወደ ሁለቱ ሀገሮች እንዲሄድ፣ ኤርትራና በጅቡቲ መኩል ያለው ውጥረት ወደ ከፋ ግጭት እንዳያመራ ሁለቱም ሀገሮች አስፈላጊውን እርምጃ ሁሉ እንዲወስዱ የሚጠይቅ ነው። ይሄ የኢትዮጵያ መንግስት የደገፈው አቋም ነው። ከአፍሪካ ህብረት ስብሰባ ጎን ለጎን የተካሄደ የኢጋድ አባል ሀገራት ስብሰባ ነበረ። በዚህ መድረክ ላይ የጅቡቲው የውጭ ጉዳይ ሚኒስቴር ያቀረቡት ጥያቄ ነበር። የጅቡቲ መንግስት በሁለቱ ሀገሮች መካከል ያለው ሁኔታ ጦርነትም ሰላምም አልባ በሆነ መልኩ ሊቀጥል ስለማይችል የአፍሪካ ህብረት እርምጃ እንዲወስድ ጥያቄ አቅርቧል። የሰላም አስከባሪ ኃይል የሚሰማራበት ሁኔታ እንዲመቻች ጥያቄ አቅርቧል። ይሄ የኢጋድ አባላት ሀገራት ውሳኔ የኢትዮጵያ መንግስትም ውሳኔ ተደርጎ ሊወሰድ የሚችል ነው። ይህንኑ
ስለዚህ ኢትዮጵያ ተደግፋለች። ሁኔታውን የሚያጣራ ቡድንም ሆነ እንደዚሁም ደግሞ የሰላም አስከባሪ ኃይል በተለይ በራስ ዱሜራ አካባቢ እንዲሰማራ
የኢትዮጵያ መንግስት ጉዳዩን በትኩረት ይከታተለዋል። በሁለቱ ሀገሮች መካከል ያለው ሁኔታ እና ውጥረት ከቁጥጥር ውጭ እንዳይሆን የአፍሪካ ህብረት እርምጃ እንዲወስድ ይፈልጋል። ይህ የኢትዮጵያ መንግስት አቋም ነው።
በተለይ የኤርትራውያን መገናኛ ብዙሃን ድረገጾች በዚህ ጉዳይ አስመልክቶ ኢትዮጵያ የጅቡቲንና የኤርትራን ጉዳይ ለመፍታት ሁኔታውን አጽንኦት ሰጥታ ከመስራት ይልቅ የሁለቱን ሀገሮች ሰላም እና ትብብር ለማበልጸግ ብትሰራ አይበልጥም ወይ የሚሉ ጽሁፎችን ሲያሰፍሩ ቆይተዋል። ይህም በተመለከተ ደግሞ የኢትዮጵያ መንግስት ኤርትራን በተመለከተ የውጭ ጉዳይ ፖሊሲ ያወጣለሁ ብሎ ነበረ። ይህንን የት ላይ ናችሁ? መቼ ነው ጊዜ ገደብ አላችሁ የሚወጣበት?
እንግዲህ የኢትዮጵያ መንግስት በየትኛውም ቦታ የሚፈጸሙ ተመሳሳይ አይነት ሁኔታዎች በሰላማዊ መንገድ በዲፕሎማሲያዊ መንገድ እንዲፈታ ያለው አቋም የዛሬ ወይም የትላንት አቋም አይደለም። ለረዥም ጊዜ በመርህ ላይ የተመሰረተ አቋም አለው። ከዛ ውጭ ግን ከኤርትራ ጋር ያለውን ሁኔታ በምን አቅጣጫ መሄድ አለበት በሚለው ጉዳይ ላይ መንግስት የያዘው ጉዳይ አለ። በዚህ ላይ አስተያየት ከመስጠት ቆጠባለሁ፣ ግን ጊዜው ሲደርስ ይፋ የሚሆን ይሆናል።
የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያን ነው። የዛሬ የስቱዲዮ እንግዳችን የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ናቸው። እዚህ በዋሽንግተን ዲሲ ከዩናይትድ ስቴትስ ባለስልጣናት ጋር በውጭ ጉዳይ ሚኒስትሩ ዶክተር ወርቅነህ ገበዩ የሚመራ ልዑካን ጋር መጥተው ውይይት ያደረጉ ነው። ይህን እንደው በተመለከተ አዲስ የዩናይትድ ስቴትስ ፕሬዚዳንት በህዝብ ተመርጠዋል ዶናልድ ትራምፕ። ኢትዮጵያ ከዩናይትድ ስቴትስ አዲሱ ፕሬዚዳንትና ከአስተዳደራቸው ጋር ያላት ስልታዊ የውጭ ጉዳይ ፖሊሲ ምን ይመስላል?
እንግዲህ ከአሜሪካ ጋር ለረጅም ጊዜ የዘለቀ ወዳጅነት አለ። እንዲሁም ዶክተር ወርቅነህ ገበየው ከአሜሪካ ሴኔት የውጭ ግንኙነት ሊቀመንበር ሴኔተር ቦብ ክሮከር ጋር ባደረጉት ውይይት ኢትዮጵያና አሜሪካ ግንኙነት የትናንት ብቻ ሳይሆን የዛሬም ነው የሚል በጣም ወዳጅነቱን የሚገልጽ አስተያየት ሰጥተዋል። ሁለቱ ሀገሮች በጋራ ጥቅምና በመከባበር ላይ የተመሰረተ ለረጅም ጊዜ የዘለቀ ግንኙነት አላቸው። ይሄ ግንኙነት እንዲቀጥል በኢትዮጵያ በኩል ብርቱ ፍላጎት አለ። የአሜሪካ መንግስት በአፍሪካ የጸረ ድህነትና የጸረ ልማት ትግል ውስጥ የመሪነት ሚና እንዲጫወት እንፈልጋለን። ይሄ የኢትዮጵያ መንግስት አቋም ነው። በአሜሪካ በኩል ያለውን በቀጣይ የምናየው የሚሆን ይመስለኛል።
ዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤቱ በየአመቱ የሚያወጣው የሰብአዊ መብት ይዞታ የእርሶን መንግስት በከባዱ የሚወቀስ ነውና ይህንን በማሻሻል ረገድ በውጭ ጉዳይም በሀገር ውስጥም ቢሆን የዜጎችን ህይወት ለማሻሻል የምትሰሯቸው ተጨባጭ ስራዎች ምንድን ናቸው? አሁን ሀገሪቱ ያለችው በአስቸኳይ ጊዜ አዋጅ ነውና ይህንን ሁኔታ አጠቃላይ እንዴት ነው ለዓለሙ ማህበረሰብ የምትገልጹት እናንተ?
እንግዲህ ከአሜሪካ መንግስት ጋር በብዙ ጉዳዮች ላይ ተመሳሳይ የሆነ አቋም አለን። በአንዳንድ ጉዳዮች ላይ ላለመስማማት የምንስማማባቸው ጉዳዮች አሉ። ኢትዮጵያ ውስጥ ከመልካም አስተዳደር ከሰብአዊ መብት አያያዝ ጋር በተያያዘ ጉለቶች አሉ። እነሱን ለማስተካከል የተሻለ ለማድረግ መንግስት አበክሮ እየሰራ ነው። ተቋማዊ አቅሞችን የመገንባት ህብረተሰቡ በሰብአዊ መብት ዙሪያ የተሟላ እውቀት እንዲኖረው የማድረግ የሌላውን መብት ስታከብር ያንተን መብት እንደሚከበር የማስተማር ስራ ይሰራል። በዚህ ረገድ እንከን የለሽ የሆነ የሰብአዊ መብት አያያዝም የዲሞክራሲ አቅምም ብቃትም ያለው አገር ማንም የለም። ስለዚህ ይሄ አንደኛው ነገር ነው። ሁለተኛው የኢትዮጵያ መንግስት የሰብአዊ መብት የሚያከብረው የኢትዮጵያ መንግስት የመልካም አስተዳደር በሀገሪቱ እንዲሰፍን ሌት ተቀን የሚሰራው ይሄኛውን ወይም ያኛውን ወገን ለማስደሰት ብሎ የሚያደርገው አይደለም። ለኢትዮጵያ መንግስት የሰብአዊ መብት ጉዳይ፣ ለኢትዮጵያ መንግስት የዲሞክራሲ ጉዳይ፣ የህልውናና የመኖር ያለመኖር ጉዳይ ተደርጎ የሚወሰድ ነውና ከአሜሪካ መንግስት ጋር በአንዳንድ ጉዳዮች ላይ ያተያይ ልዩነት አለን። በውጭ ጉዳይ ሚኒስቴርና በአሜሪካ ውጭ ጉዳይ ሚኒስትር መስሪያ ቤት መካከል የሚካሄድ ውይይት አለ። አንደኛው የውይይት ዘርፍ ወይም መስክ የዲሞክራሲና የመልካም አስተዳደር ጉዳይ ነው።
በጣም ነው የማመሰግነው። የኢትዮጵያ የውጭ ጉዳይ መስሪያ ቤት ቃል አቀባይ አቶ መለስ አለም እዚህ ዋሽንግተን ዲሲ ስቱዲዮችን ድረስ መጥተው ለሰጡን ማብራሪያ በጣም እናመሰግናለን። መልካም የስራ ዘመን።
እኔም አመሰግናለሁ።
እኔም ሄኖክን ላመስግንና ወደ ተከታዩ ዝግጅት እንሸጋገር። ስፖርት ነው። አዘጋጅና አቅራቢ ሰሎሞን ክፍሌ።
እንደምን አምሽታችሁልኛል የተከበራችሁ አድማጮቼ። በአትሌቲክስ ኬንያ ያስተናገደችው የወጣቶች ሻምፒዮና ትላንት በስኬት ተጠናቋል። በእግር ኳስ ኢትዮጵያ ጅቡቲን 5-1 አሸንፋለች። በመስክ ቴኒስ ሮጀር ፌዴረር በዊምብልደን 8 ጊዜ በማሸነፍ የመጀመሪያው ተጫዋች ሆኗል። እነዚህን ዜናዎች ይዘናል። አብራችሁን ቆዩ። በአትሌቲክስ የኬንያውን የወጣቶች ሻምፒዮና ውድድርና ኢትዮጵያ ጅቡቲን 5-1 ያሸነፈችበትን የእግር ኳስ ዜና እናስቀድም። ገዛኸኝ ጽዮን መስቀል ነው ከአዲስ አበባ የያዘው። መቀጠል ትችላለህ ገዛኸኝ።
አመሰግናለሁ ሰለሞን። በኬንያ አስተናጋጅነት በተከታታይ ለአምስት ቀናት ሲካሄድ የቆየው 10ኛው ከ18 ዓመት በታች የዓለም ታዳጊዎች አትሌቲክስ ሻምፒዮና ትላንት በታላቅ ድምቀት ተጠናቋል። የ131 ሀገር ታዳጊ ወጣቶች በተሳተፉበት ዓለም አቀፍ አትሌቲክስ ሻምፒዮና የኢትዮጵያ አትሌቲክስ ልዑክ 4 ወርቅ፣ 3 ብርና 5 ነሐስ በአጠቃላይ 12 ሜዳሊያ የአምስተኛ ደረጃን አግኝቶ ፈጽሟል። በውድድሩ ከታዩት አስደናቂ ፉክክሮች መካከል በሴቶች 1500 ሜትር አትሌት ለምለም ኃይሉና አትሌት ህግ ገብሬ እንዲሁም በወንዶች 800 ሜትር ትላንት በፍጻሜው በ800 ሜትር አትሌት መለሰው ንብረትና አትሌት ቶሎሳ ጉዲና ተከታትለው ወርቅና ብር አግኝተው ያሸነፉበት ውድድራቸው እጅግ ተደናቂ አድርጓቸዋል። የሜዳሊያ ሰንጠረዥን ስንመለከት ደቡብ አፍሪካ በአምስት ወርቅ 3 ብር እና 3 ነሐስ በአጠቃላይ 11 ሜዳሊያ አንደኛ፣ ቻይና በአምስት ወርቅ 2 ብር እና 4 ነሐስ አጠቃላይ 11 ሜዳሊያ ሁለተኛ፣ ኩባ በአምስት ወርቅ 1 ብር እና 5 ነሐስ በአጠቃላይ 11 ሶስተኛ፣ የውድድሩ አዘጋጅ ሀገር ኬንያ በአራት ወርቅ 7 ብር እና 4 ነሐስ 15 ሜዳሊያ አራተኛ ሆነዋል። ኢትዮጵያም እንዲሁም ከላይ እንደጠቀስኩት በአራት ወርቅ 3 ብር እና 5 ነሐስ በአጠቃላይ 12 ሜዳሊያ አምስተኛ ሆናለች። ከ131 ሀገሮች 25 ሀገሮች ብቻ ሜዳሊያ ሰንጠረዥ ሲገቡ 106 ሀገሮች ሜዳሊያ ሳገኙ ባዶ እጃቸውን ተመልሰዋል። በውድድሩ ዙሪያ የመገናኛ ብዙሀኑን ትኩረት የያዘውና በከፊ የተዘገበው ከ18 ዓመት በታች የሚለው የውድድሩ ስያሜና የቀረቡት የተወዳዳሪዎች በአካል ገጽታ ሲታይ ተጥሮ የሚያገናኝ ሆኖ መገኘቱ ነው። በቀዳሚነት የኬንያና ኢትዮጵያ ጎላ ብሎ ሲነገር፣ ሌሎችም የአፍሪካ ሀገሮች ተወዳዳሪዎች የእድሜ ጉዳይ አነጋጋሪ ሆኗል፣ አሳሳቢነቱም ተገልጿል። በመፋለጫነት የተጠቀሱ አትሌቶችም ነበሩ። ወደፊት ሊታሰቡበት ሊታረም የሚገባው ሲሉም ዘገባዎች በአጽንኦት ተመልክተውታል። ይህ በዚህ እንዳለ የዩኤስ አሜሪካ፣ እንግሊዝ እና ጃፓን ጨምሮ 8 ሀገሮች ከአትሌቶቻቸው የደህንነት ስጋት ጋር በተያያዘ በውድድሩ አልተሳተፉም። ይሁንና ኬንያ ውድድሩን በደማቅና በሰላም አስተናግዳለች። በእግር ኳስ ዜና ከስድስት ወራት በኋላ በሚደረገው 9ኛው የቻን አፍሪካ እግር ኳስ ዋንጫ ላይ ለመሳተፍ የሚያስችለው ቅድመ ማጣሪያ ጨዋታዎች በሳምንቱ መጨረሻ ላይ በተለያዩ የአፍሪካ ከተሞች ተካሂደዋል። የኢትዮጵያ ብሔራዊ እግር ኳስ ቡድን ዋልያዎቹ ከትናንት በስቲያ በጅቡቲ አቢዲን ስቴዲየም ከጅቡቲ አቻው ጋር ያደረገውን በተንበሸበሸ የጎል ብዛት የመጀመሪያ ቅድመ ማጣሪያውን 5-1 አሸንፏል። ለዋልያዎቹ ከተቆጠሩት 5 ጎሎች 4ቱን ከምረብ ያገናኘው ጌታነህ ከበደ ነው። የቅድመ ማጣሪያ የመልስ ጨዋታ ሀዋሳ ኢንተርናሽናል ስቴዲየም ይደረግና የሁለቱ አሸናፊ የብሩንዲ ብሔራዊ እግር ኳስ ቡድንን በቀጣይ ማጣሪያ ይገጥማል። ጅቡቲ ላይ ስራውን ያጠናቀቀው የኢትዮጵያ ብሔራዊ ቡድን ወደ ቀጣይ ማጣሪያ ያልፋል ተብሎ ተጠብቋል። በሌሎች የምስራቅና መካከለኛው አፍሪካ ቅድመ ማጣሪያዎችም አብዛኛዎቹ በአቻ ውጤት ተጠናቀዋል። ለአብነትም ደቡብ ሱዳን ከዩጋንዳ ባዶ ለባዶ፣ ሴራሊዮንና ሴኔጋል ታንዛኒያና ሩዋንዳ በተመሳሳይ 1-1 የፈጸሙ ናቸው። በቻን አፍሪካ ዋንጫ ላይ የሚሳተፉት በሀገር ውስጥ ሊጎች የሚጫወቱ ተጫዋቾች የሚያካትት ሲሆን ከሀገራቸው ውጭ በፕሮፌሽናልነት ደረጃ የሚጫወቱትን እንደማይመለከት የአፍሪካ እግር ኳስ ኮንፌዴሬሽን የውድድር ደንብ ያመለክታል። የሆነው በእኔ በኩል ሰለሞን አመሰግናለሁ።
አመሰግናለሁ። ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። የኢትዮጵያ ስፖርትና ባህል ፌዴሬሽን በዩናይትድ ኪንግደም 7ኛ ዓመታዊ በዓሉን ባሳለፍነው ቅዳሜና እሁድ በተሳካ ሁኔታ ማካሄዱን ያገኘነው ዜና ያስረዳል። በዓሉ በተለይ በቅርቡ በግረንፌል የመኖሪያ ሕንፃ ላይ በደረሰው የእሳት ቃጠሎ ሰለባ ለሆኑ ሰዎች መታሰቢያነት እንዲውል መደረጉ ተገልጿል። የኢትዮጵያ ስፖርትና ባህል ፌዴሬሽን በዩናይትድ ኪንግደም ዓላማ በብሪታንያ የሚኖሩ ኢትዮጵያውያንን በስፖርትና ባህል ዙሪያ ለማገናኘትና አንድነታቸውን ለማጠናከር መሆኑን አዘጋጆቹ ያስረዳሉ። ማኅበረሰቡ በማንነቱ የበለጠ እንዲተማመንና ከሌሎች ማኅበረሰቦች ጋር በእኩልነት እንዲኖር ለማገዝ መሆኑንም ያብራራሉ። በመጨረሻም የመስክ ቴኒስ። ሮጀር ፌዴረር በታዋቂው ዊምብልደን ውድድር 8 ጊዜ በማሸነፍ የመጀመሪያው ተጫዋች ሆኗል። ፌዴረር የክሮኤሽያውን ማሪን ሲሊችን ነው 6-3 6-1 6-4 በሆነ ውጤት አሸንፎ ትላንት ዋንጫውን የወሰደው። የ35 ዓመት ዕድሜ ያለው ፌዴረር ግጥሚያውን ያጠናቀቀው በ1 ሰዓት ከ40 ደቂቃ ነው። ሮጀር ፌዴረር እስካሁን በታላላቅ የቴኒስ ውድድሮች ያሸነፈበትን ሬኮርድ ወደ 19 ከፍ አድርጓል። በዚህም ራፋኤል ናዳልን በ4 ቀድሞት ሄዷል። ፒተር ሳምፕራስ 14 ላይ እንደቆመ ነው። በዚሁ እናበቃለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰላም፣ ደህና ቆዩ።
ሰለሞን ክፍሌን ለዝግጅቱ እናመሰግናለን። አድማጮች፣ ተከታዩ ጤና ነው። አዘጋጅና አቅራቢ ሰለሞን አባተ።
የአሜሪካ ጤና ጉዳይ የሰሞኑ የዋሽንግተን የፖለቲካ መነሻና ምጣድ ከሆኑ ጉዳዮች አንዱ ነው። ዩናይትድ ስቴትስ ከበለጸገው ዓለም ሁሉ ለዜጎቿ የተሟላ የጤና አገልግሎት ዋስትና ሽፋን የማትሰጥ ብቸኛ ሀገር ሆና ቆይታለች እስከ ኦባማ ኬር። በመሠረቱ በለጸጉ የማይባሉም ብዙ ሀገሮች በዚህ መስክ አልፈዋት ሄደዋል። የቀደሙት ፕሬዚደንት ባራክ ኦባማ ወደ ሥልጣኑ እንደዘለቁ ካከናወኗቸው ተግባራት እንደ አማራጭ የሆነ በስማቸው የሚጠራውን አይነት የጤና ጥበቃ አገልግሎት ዋስትና ሕግ ለማውጣት አሜሪካ ከመቶ ዓመታት በላይ ወስዶባታል። ሕጉ በሙሉ ስሙ የታካሚ ጥበቃና ለአቅም ተመጣጣኝ የሆነ የጤና ጥበቃ ድንጋጌ ተብሎ ነው የሚጠራው። መጋቢት 14 2002 ዓመተ ምህረት የተሰበሰበው የዩናይትድ ስቴትስ የተወካዮች ምክር ቤት 111ኛ ጉባኤ የቀረበለትን ረቂቅ አጽድቆ ያንን ለብዙዎች የመቶ ዓመታት ሕልም እውን አደረገ። ወዲያውም ፕሬዚደንቱ ጠረጴዛ ላይ ዋለና ሕግ ይሆን ዘንድ ፈርመው የሕይወት እስትንፋስ ዘሩበት።
አሜሪካ ሀገር ውስጥ የሄልዝ ኢንሹራንስ ለማግኘት አራት ምርጫዎች አሉ። አንደኛ በስራ በኩል ነው። ሰው በስራው በኩል ኢንሹራንስ ያገኛል። ኦባማ ኬር አንዱ ለምሳሌ ያደረገው ነገር ከ50 ሰራተኛ በላይ ያለው መስሪያ ቤት ኢንሹራንስ እንዲሰጥ ነው። ሁለተኛው አንድ ሰው በግሉ ሄዶ ኢንሹራንስ መግባት ይችላል። ብቻውን ስለሆነ ክፍያው ይጨምርበታል። ሶስተኛና አራተኛው የመንግስት ናቸው። አንደኛው ሜዲኬር ነው። ከ65 ዓመት በላይ እድሜያቸው ለሆነ ሰዎች የሚያገኙት ሄልዝ ኬር ነው። ኮንትሪቢዩት ያደርጋሉ፣ ራሳቸውም ያዋጣሉ። የሚከፍሉት ፕሪሚየም አለ፣ መንግስትም የተወሰነ ይረዳቸዋል። አሁን እነዚህ ሶስቶቹ ሳይሆኑ ትልቁ የሚያጨቃጭቀው ሜዲኬድ የሚሉት ነው። ሜዲኬድ ገቢያቸው ከተወሰነ ዝቅተኛ ከሆነ ድሀ የሆኑት የአካል ጉዳት ያለባቸው እና ገቢያቸው ከተወሰነ በታች ከተወሰነ ኢንካም በታች ለሆኑ ሰዎች ሜዲኬድ ተብሎ ከ1960 ጀምሮ ያለ ኢንሹራንስ ነው። አሁን እንግዲህ ኦባማ ኬር ያደረገው ምንድን ነው? ያን ሜዲኬድ የሆነውን ፕሮግራም ነው ያሰፋው። ሌላ ወደ 30 ሚሊዮን ሰዎች በገቢያቸው ለሜዲኬድ ኳሊፋይ የማያደርጉትን ግን ስራ ኖሯቸው
የማይታቀፉትን በሌላው
የማይታቀፉትን ወይም ስራ ኖሯቸው በስራቸው የማይታቀፉትን በመካከል ያሉትን ሰዎች አብዛኞቹን ወደ ሜዲኬድ ከቶ እንደ ኢንካማቸው እንደ ገቢያቸው መጠን የተወሰነ ገቢያቸው በጨመረ ቁጥር ከኪሳቸው የሚወጣው ገንዘብ እየጨመረ እንዲጠቀሙ በማድረግ ብዙውን ሰው የአሜሪካ ሕዝብ ከበር አድርጓል ማለት ነው።
ድጎማ በመስጠት ማለት ነው።
ድጎማ በመስጠት አሁን ያ ገንዘብ ከየት ነው የሚመጣው? እነዚህ የሌላቸው ሰዎች ወይም በቂ ገንዘብ የሌላቸው ሰዎች ገንዘባቸው ኢንሹራንስ የሚከፈለውን ገንዘብ ከየት ነው የሚመጣው የተባለ እንደሆነ ያ ገንዘብ የሚመጣው በሀብታሞቹ ላይ ከ1 ሚሊዮን ብር በላይ የሚያገኙት ሰዎች ላይ ታክስ ተጨምሯል እና ያ ታክስ ነው እንግዲህ በመካከል የሚጫወተው ማለት ነው።
በዋሽንግተኑ ሃዋርድ ዩኒቨርሲቲ የፋርማሲ ትምህርት ቤት ፕሮፌሰር እና የዓለም አቀፍ ማዕከሉ ተባባሪ ዳይሬክተር ከሰጡት ቅድመ ኦባማ ኬር ዳራ ትንታኔ የቀነጨብኩትን ነው ያሰማኋችሁ። ይህ ለአቅም ተመጣጣኝ የሆነ የጤና ጥበቃ ሕግ ባለፉ 7 ዓመታት ያለፈባቸው መንገዶች ብዙ ውጣ ውረድና ፈተናዎች የበዙባቸው ነበሩ። በሪፐብሊካኑ ተቀናቃኞች ዘንድ ከመጀመሪያው ቀን አንስቶ በሰላማዊ ሰልፎች፣ በተወካዮች ምክር ቤቱ የማፍረሻ ድምፆች፣ በመገናኛ ብዙሃን ማስታወቂያዎች፣ ጠቅላይ ፍርድ ቤት ድረስ በዘለቁ የማሳገጃ ሙግቶች፣ በአፈንጋጭ ስቴቶችና አገረ ገዦች የተጠላ የተወገዘ ሆኗል። አሜሪካውያን የጤና ጥበቃ ዋስትና እንዳይኖራቸው ይፈልጋሉ እንዴ? ምን ነው ኦባማ ኬርን ሪፐብሊካኑ እንዲህ ጠልተውት እንፍቀዋለን እያሉ እየተወዳደሩበት የተወካዮች ምክር ቤቱን ሁለቱንም ክንፎች ዋይት ሀውስንም ጠቅልለው በምርጫ ተቆጣጠሩ?
ኦባማ ኬርን ለምን ጠሉት ለሚባለው ጥያቄ ብዙ አይነት ቲዮሪ አለ። አንዱና ትልቁ ግን ሪፐብሊካንስ የሚያነሱት ምንድን ነው? ሰዎች ኢንሹራንስ እንዲገዙ ግዴታ አለባቸው በዚህ ምክንያት። ምክንያቱም ሁሉንም ካላጠቃለለ፣ ወጣቱንም የታመመውንም ካላጠቃለለ ገንዘቡ በቂ ዲስትሪቢዩት ስለማይደረግ
ዋጋው ሊረክስ አይችልም።
ዋጋው ሊረክስ ስለማይችል ሁሉም መግባት አለበት። ያ ግዴታ ሰው መግባት አለበት ካልዛ ቅጣት ይቀጣል፣ ሞር ታክስ እንዲከፍል ይደረጋል የሚሉ ያ ቅጣቱን በሚመለከት የአሜሪካንን ኮንስቲቱሽን ህገ መንግስት ይቃወማል ብለው ያ ነው እንግዲህ ዋናው መነሻቸው። በዚህ ምክንያት ምን አደረጉ? በሁለቱም በሴኔቱም በሃውስም ያለው ነገር ምንድነው? ያን ግዴታ የሆነውን ነገር አስወጥተው ኢንሹራንስ መግባት ለሚፈልግ ሰው ክሬዲት እንዲሰጠው አደረጉ። አሁን ሰው ቁጥር በማነሱ ምክንያት ሊያንስ ስለሚችል ተጨማሪ ገቢ ገንዘብ ያንን ሰብሲዳይዝ ለማድረግ መኖር ስላለበት ያደረጉት ነገር ምንድን ነው? ሜዲክ ኤድ ሊሸፍናቸው የሚችሉትን ሰዎች ቁጥር ቀነሱ ማለት ነው። እና ትልቅ ከት እንደውም በሁለቱም በኩል ያየው እንደሆነ ጋቸውን አንደኛው 23 ቢሊዮን ዶላር ነው፣ ሌላው ደግሞ እንዲሁ 21 ቢሊዮን ዳለ። አሁን ምንድን ነው የሆነው? ገንዘብ በቂ የሌላቸው ሰዎች አሁን በዚህ በሜዲኬድ ሊታቀፉ አይችሉም ማለት ነው። በዚህ ምክንያት ከ22 እና ከ23 ሚሊዮን ሰው አንደኛው የሀውስ ነው፣ አንደኛው የሴኔት ነው። አሁን ኢንሹራንስ አይኖራቸውም በዚህ ምክንያት ማለት ነው።
በዚህም ምክንያት ደግሞ በተወካዮች ምክር ቤቱ የህግ መምሪያና በህግ መወሰኛ ምክር ቤቱ የወጡ ተከታታይ ረቂቆች ረጅም ዕድሜ አልኖሩም። የህግ መምሪያው አጽድቆ ለህግ መወሰኛው ልኮት የነበረ ረቂቅ እዚያ ሲደርስ ሞተ። ቀደም ሲል ዶክተር ብስራት የጠቀሷቸው የህግ መወሰኛ ምክር ቤቱ በራሱ ያወጣቸው ረቂቆች ለራሳቸው ለሪፐብሊካኑ እንደራሴዎችም የሚመቹ አልሆኑምና ድምፅ እንኳን ሳይሰጥባቸው ጠፉ። የሪፐብሊካኑ ሴኔት አብላጫ መቀመጫም ያንን ፕሬዚደንት ትራምፕ ከመጀመሪያው ቀን አንስቶ አደርገዋለሁ ያሉትን ኦባማ ኬርን የመፋቅና በሌላ የመተካት ፉከራ እውን ያደርጉ ዘንድ አልረዳም። የህግ መወሰኛ ምክር ቤቱ ሪፐብሊካን እንደራሴዎች እነሆ ማሻሻያ የተደረገበት ብለው ያወጡት አዲስ ረቂቅ በዚህ ሳምንት ውስጥ ድምፅ ይሰጥበታል ተብሎ ሲጠበቅ የአሪዞናው ሴናተር ጆን መኬን ድንገት ሆስፒታል ገቡ። ይህ ረቂቅ በህግ መወሰኛ ምክር ቤቱ ሊያልፍ የሚችልባቸው ሁለት መንገዶች ብቻ ናቸው ያሉት፣ አንዱም በግልጽ አብላጫ ድምፅ ማሸነፍ፣ ካለበለዚያም ደጋፊና ተቃዋሚዎቹ እኩል መከፈል። ያኔ በሕጉ መሠረት ምክትል ፕሬዚደንቱ ገብተው ይገላግሉታል።
ፕሬዚደንት ትራምፕም እኔም በትክክለኛ ጊዜ የመጣ ትክክለኛ ሕግ ነው ብለን የምናምንበት ይህ ድንጋጌ የኦባማ ኬር ፍጻሜ መጀመሪያ ይሆናል።
በሕግ መወሰኛ ምክር ቤት ውስጥ ሁለት ሪፐብሊካን እንደራሴዎች የሜኗ ሴናተር ሱዛን ኮሊንስ እና የኬንተኪው ራን ፖል ረቂቁን እንደሚቃወሙት በግልጽ አሳውቀዋል። መቶ መቀመጫ ባለው ምክር ቤት 52ቱን የያዙት ሪፐብሊካኑ 48ቱን የያዙት ዲሞክራቶቹ እንደራሴዎች በመሆናቸው ምክንያት ከዲሞክራቶቹ አንዱም ድጋፍ የሰጠ ባለመኖሩ አሁን በግልጽ ባለው ሁኔታ ሴኔቱ እዚያ የቀትር ቀስት ላይ ይገኛል። እንዲያም ሆኖ ቀስቱ ወደ የትኛው አቅጣጫ ሊደፋ እንደሚችል ገና ማንም በግልጽ አያውቅም። ምክንያቱም ረቂቁን ይጥሉት ይውደዱት ያላሳወቁ ሌሎችም ብዙ ሪፐብሊካን እንደራሴዎች አሉ። በመሆኑም ለሪፐብሊካኑ ሴናተሮች መሪ ሚች መኮነል ዛሬ እያንዳንዷ ድምፅ ውድ ነችና መኬን አነስተኛ ነው ከተባለ ግንባራቸው ላይ ካጋጠማቸው የደም መርጋት ቀዶ ሕክምና አገግመው እስኪመለሱ በሚል ለአንድ ሳምንት ያህል የሴኔቱን ድምፅ አሰጣጥ አሸጋገሩት። በእርግጥ ዛሬ ደግሞ የሴኔተር መኬን ሕክምናና ማገገም ጉዳይ ከአንድ ሳምንት በላይ ሳይዘልቅ አይቀርም እየተባለ ነው። እንዲያም ሆኖ ደግሞ መኬን ራሳቸውም ቢሆኑ በረቂቁ ላይ ያላቸውን አቋም ገና ያላሳወቁ፣ ነገር ግን ብዙም መጓጓት ያልታየባቸው መሆኑ ይሰማል። ይህ ረቂቅ ባይጸድቅና ኦባማ ኬር ባይፋቅ አብዝቶ የሚከፋው ሰው አለ።
እኔ በጣም እናደዳለሁ። ብዙ የሚከፋቸው ሰዎችም አሉ። ለዓመታት ቃል ሲገቡ ቆይተዋል።
የፕሬዚደንት ትራምፕና የአስተዳደራቸው የቀን ውልታ የሌሊት ምኞትም ይህ ሕግ ተለውጦ ማየት ነው። ዴሞክራቶቹ ግን ይህ መፋቅና መለወጥ መተካት የሚባል ሐሳብ ጨርሶ እንደማይገባቸው እንደማይጥማቸው ተናግረዋል። ሕግ አለን፣ ድክመቶች አሉበት፣ ጠግነን እናስተካክለን እናሰራው ነው ሐሳባቸው። ይህ የመጨረሻው ረቂቅም ቢሆን ለአሜሪካ ሕዝብ የሚጠቅም አይደለም ባይ ናቸው የሕግ መወሰኛ ምክር ቤቱ ህዳጣን ዲሞክራቶች መሪ ቻክ ሹመር።
The bill still sends out-of-pocket costs for the average American soaring. It takes a sledgehammer to Medicaid. These cuts are
ይህ ሰነድ መካከለኛ ገቢ ያለውን አሜሪካዊ የኪስ ወጪ እንዲያሻቅብ ያደርገዋል። በሜዲኬድ ላይ ብርቱ መጥረቢያ ያሳርፋል። እነዚህ ክርከማዎች እንደ ቀደመው ረቂቅ ሁሉ ጭራቃዊ ናቸው። የቤተሰብ ምጣኔ መርሃ ግብርን ያለ በጀት ያስቀራል። አሜሪካውያን በ60ዎቹ ዓመት ዕድሜያቸው ዛሬ ከሚያወጡት በበለጠ ሁኔታ በአስሮች ሺዎች የሚቆጠር ገንዘብ ለጤናቸው ለማውጣት እንዲገደዱ ያደርጋል።
ለማንኛውም ይህ ሙከራ ለሪፐብሊካኑ የመጨረሻቸው ይመስላል። የድምፁ ጊዜ መዘግየት የሚያሳስባቸው ሰዎች እንደሚሉት እየወላወሉ ያሉት እንደራሴዎች ረቂቁን ደካማ ጎኖች ይበልጥ እያጠሩ ለመሄድና ለማብላላትም ጊዜ ያገኙና አዝማሚያቸው ወደ እምቢታው ሊያጋድል ይችላል። በዚህ አጋጣሚ ካልተሳካልን ብለዋል የሪፐብሊካኑ እንደራሴዎች መሪ መኮኔል፣ ከዲሞክራቶቹ ጋር ለመስራትና ኦባማ ኬርን ጠግነን ለማሰራት እንገደዳለን። ጤና ይስጥልኝ።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል።
አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ይቀርባል ከኛ ቀጥሎ። በእኛ በኩል
ሰላም፣
በደህና እደሩ።